ከሁለት ወራት በፊት ከዋና ከተማዋ አዲስ አበባ በስተምስራቅ 515 ኪሎ ሜትር ርቀት ላይ በመትገኘው ሐረር ከተማ ውስጥ 40 የሚሆኑ የጎዳና ላይ ልጆችን ሰብስቦ ስለሚያስተምር ተስፋ አለባቸው ስለተባለ ወጣት መምህር ዘገባ አቀርበን ነበር። በዘገባችንም ተስፋ ልጆቹን ትምህርት ያስጀመረው እዛው ጎዳና ላይ ያደሩ ከሆቴሎች የሚገኙ የተራረፉ ምግቦችን እየተመገቡ መሆኑን ገልጾ አሁን ወደ መኖሪያ ቤት መግባታቸውንና ትምርታቸውንም ከጥሩ ውጤት ጋር እየተከታተሉ እንደሆነ ገልጾልን ነበር። ተማሪዎቹ ተመልሰው ወደ ጎዳና እንዳይወጡም ለማድረግ ለቤት ኪራያቸውና ለምግባቸው የሚሆን ገንዘብ ሰርተው እንዲያገኙ የልብስ አጠባ አገልግሎትና እንጀራ እየጋገሩ ለመሸጥ እቅድ መንደፉን ገልጾልን ነበር። ለዚህም ይህን ያህል ገንዘብ ያስፈልገኛል ብሎን ነበር።
ለነዚህ ነገር ማስፈጸሚያ ለልብስ ማጠባ ማሽኑ እስከ 50 ሺህ ብር፣ ለእንጀራ መጋገሪያም እስከ 50 ሺህ ብር፣ ጠቅላላ 100 ሺህ ብር ነው በእቅድ ያስኩት።
አሁንስ ምን አዲስ ነገር ተገኘ?
ጠቅላላ ወደ 231 ሺህ ብር ድጋፍ አግኝተናል።
ተከታዩ ዘገባም ወደ ሐረር ይወስደንና ተስፋ ተገኘ ያለንን ሁኔታ ያስቃኘናል። ተስፋ አለባቸው ከሰባት አመቱ ጀምሮ ብቸኝነትንና የጎዳና ተዳዳሪነትን ህይወት የቀመሰ ሲሆን ራሱን ከችግር ጋር አስተምሮ ስራ ከያዘ በኋላ ተመልሶ ወደ ጎዳና በመሄድ ህፃናቱን ሰብስቦ ታሪኩን በመገር ትምርታቸውን እንዲማሩ አግባብቷቸዋል። ከነዛ ተማሪዎች ውስጥ ቤተክርስቲያን ደጅ ላይ ለልመና ላስቲካን ጥፈው በሚያገኙት ትርፍራፊ ምግብ ለሚያሳድጓት ማየት የተሳናቸው ወላጆቿ በቶሎ ለመድረስ ጠንክራ ከምትማር የአስረኛ ክፍል የደረጃ ተማሪ ጀምሮ ቤተሰቦቻቸውን ከነመፈጠራቸው የማያውቁ በልጅነት ጊዜያቸው ብዙ መከራን ከገፉ ተማሪዎች ህይወት የተወሰኑትን በምሳሌነት አቅርበን አሰምተናችሁ ነበር። የአርባዎቹንም ተማሪዎች ይወክላሉ ስንል በምሳሌነት መርጠን ካቀረብናቸው ተማሪዎች መካከልም መብራቱ ታደሰ፣ የስነበርሽ አያሌውና ጊዮን ሽባባው ሲሆኑ አንድ ደግሞ በውጭ ሆና ትምህርቷን የምትከታተል ገሊላ ሰለሞን የተባለች ተማሪ አነጋግረን ነበር። ለማስታወስ ያህልም ድምጻቸውን ቀንጨብ አድርገን እናሰማችሁ።
እናቴ እኔ ነው የምኖረው። እኔ ስላሴ ነበር የምኖረው ቤተ ክርስቲያኑ ጋር እና የሆነች ትንሽዬ ቤት አገኘን እና ገባን። እኔ እንደ ሌሎች ምናምን ብዙ ማልበት ምናምን እንትን ምን
እዚህም የሆነ ሰው ጋር ቁጭ ብዬ ምናምን ነገር ትምህርት መማሩ ላስጠልተኝ ነበር እና አንዳንድ እዚህ የሆነ ኮካማ አካባቢ ያለው ሰውዬ ያኝ ምናምን ነገር ቢያንስ የማታ ጀምር እንደ ቀልድ ዝም ብለህ ከምታመሽ ስትዞር ፈታ እንኳን ቀን ሰርተህ ተጨረስክ በኋላ እንደ መደበሪያ የሚሆንክ ተማር ምናምን ነገር አለ። እሺ አልኩኝ። ማታ ማታ እንደ ቀልድ እየሄድኩ እማራለሁ። እንደምቀልደውም ሳይሆን የሆነ ወጥሬ የምማር አይነት ነው ውጤቴ። ግን እንደዚህ እንደዚህ እያልኩ የሆነ አምስት ያ ክፍል ስደርስ የሆነ ትንሽ የትምህርቱን ፍቅር የሆነ የሚመጣልኝም ውጤት የሆነ ሲሪየስ እየሆንኩ መጣሁኝ።
ጎዳና ህይወት ላይ ያሉ ኳስ በጣም ውድ ነበረ። ጓደኛዬ ኳስ ተጫዋች ነው። እሱን እያየው ያው እየነገረኝ ወደ ኳስ እንድገባ ነገረኝ። ያው እኔም ፕሮጀክት ገባው ሰርቲ ማለት ነው። ሰርቲን እየሰራው አሁን ደግሞ በሐረር ሲቲ ስፖርት ክለብ የምጫወተው አሁን ከዛ ከጎዳናው ውስጥ ስወጣ ወደ ቤት በገባው ብሳት ጥሩ ጊዜያትን እያሳለፍኩ ነው።
እኔ ቢያንስ እንኳን ቢቸግረን ብታመምን ተስፋ ጋር ብንመጣው ብዙ ጊዜ ብቻዬን መሆን ነው የምመርጠው። ምክንያቱም ማንም ይህንን ችግር የሚረዳኝ የለም።
ይህንን የልጆቹን ታሪክ የሚተርከውን ዘገባ ባቀረብን ማግስት አንድ ጥሪ ከጄኔቫ ስዊዘርላንድ አገኘን። አቶ ውሂብ የሽጥላ እንደሚባሉ ነግረውን በልጆቹ ታሪክ እጅግ ማዘናቸውንና መርዳት እንደሚፈልጉ ገልጸው ስልክ ጠየቁን። የተስፋን ስልክ ሰጠናቸው። በርካታ ሰዎች በኢሜይል አድራሻ ጠየቁን። በተጨማሪም በፌስቡክ ገጻችን ላይ በጋራ ሆነው በጎፈንድሚ ገንዘብ ለመሰብሰብ ጠይቀውን ነበር። በተጨማሪም ደግሞ በፕሮግራሙ ላይ ከተሰማው ታሪክ ውስጥ ገሊላ ሰለሞን የተባለችው ተማሪ ታሪክ እንዳሳዘናቸው ለገለጹ ከ30 በላይ ለሚሆኑ ጠያቂዎቻችን ስልክ ቁጥር ሰጠን። ተስፋ አለባቸው በዚህ ምክንያት በርካታ የስልክ ጥሪዎችን እንዳስተናገደና በፕሮግራሙ ላይም እንዲህ ሲል ላቀረበው ጥያቄ ምላሽ የሚሰጥ የስልክ ጥሪ እንዳገኘ ነገረን።
ከዚህም የተሻለ ነገር ለመስራት እንደ ቅድያስ ይዤ እየተንቀሳቀስኩት ያለው ነገር አለ። አንደኛ የወንዶቹ ግቢ ላይ የልብስ ማጠቢያ ማሽን በመትከል የላውንደሪ አገልግሎት ለህብረት እየሰጠን ኢንከሞችን መሰብሰብ፣ ከዛ ያ ኢንከም ለልጆቹ ለትምህርታቸውም ለጤናቸውም ለምግባቸውም ለሁሉ ነገራቸው የሚሸፍንላቸው ለማድረግ አስቤ እየተንቀሳቀስኩ ነው። ከዛም በተጨማሪ ሴቶቹ ግቢ ላይ ደግሞ የእንጀራ መጋገሪያ በመክፈት ጋጋሪ ቀጥረን በልጆቹ ሲሆን ጋጋሪ ቀጥረን ልጆቹ በጣም ኪዶች ናቸው ትምህርት ላይ ፎከስ እንዲያደርጉ ነው ኖር የምፈልገው ከነዛ ህይወት ወጥቶ ማለት ነው። እና አጋጋሪ ቀጥረን የምንዘራዎችን እየጋገረ ለሆቴል ለማስረከብ ቀድጃለሁ። ለነዚህ ነገር ማስፈጸሚያ ለልብስ ማጠቢያ ማሽኑ እስከ 50 ሺህ ብር፣ ለእንጀራ መጋገሪያም እስከ 50 ሺህ ብር ጠቅላላ 100 ሺህ ብር ነው በቀደስኩት። ይህን ነገር ለማድረግ እየተንቀሳቀስኩኝ ነው ያለው።
ተስፋ በወቅቱ ተማሪዎቹ በየሆቴሉ እየሄዱ ምግብ ከሚበሉና ሁሌም በልመና ተሳቀው ከሚኖሩ እንጀራ መጋገሪያና ልብስ ማጠቢያ ማሽኑን ቢያገኙ በተረጋጋ መንፈስ ትምህርታቸውን መቀጠል እንደሚችሉ ነበር የገለጸው። እና ምን ምላሽ አገኛችሁ አልኩት?
ከብዙ ቦታዎች ስልክም እየተደወለልን የምንሰራውን ስራ ጠንክረን እንድንሰራ እንድንበረታ የተለያዩ ሰዎች እየደወሉ እያበረታቱን ይገኛሉ። እዛ በተጨማሪ በሁለት ግሩፕ በኩል አቶ ውሂብና ጓደኞቻቸው እንዲሁ 130 ሺህ ብር አሰባስበውልን ድጋፍ አድርገውልናል። በተጨማሪ ደግሞ አቶ ሳምሶን ከፈለውና አቶ ዮሐንስ ሙላም እንዲቆ ጓደኞቻቸው ጋር አሰባስበውልን 101 ሺህ ብር ድጋፍ አድርገውልናል። ጠቅላላ ወደ 231 ሺህ ብር ድጋፍ አግኝተናል። ባገኘነው በዚህ ድጋፍ እኛም አስቀድመን በተናገርነው መሰረት በእቅዳችን መሰረት የልብስ ማጠቢያ ማሽኑንም እንዲሁም የእንጀራ መጋገሪያውንም ቶሎ ብለን ጨርሰን ወደ ስራ ገብተን ሰርተን እናመጣለን ብለን ያሰብነውን ለውጥ አንተን ለሁሉም እናሳያለን። የእንጀራ መጋገሪያው ተጠናቋል። እቃዎቹ አቅርቦቱ በፍጥነት ስለምናገኝ የልብስ ማጠቢያ ማሽኑን ግን አዘናል። በቅርቡም ይገባል። የእንጀራ መጋገሪያ ማሽኑ ከአንድ ወር በኋላ ባለው ጊዜ ውስጥ ስራውን ሲጀምር፣ የልብስ ማጠቢያ ማሽኑ ግን ከውጪ ነው የሚያስመጡት። አስመጪዎቹ ልክ ከውጪ መጡ እንደገባ ወዲያውኑ ወደ ስራ ገብተን ያለውን ነገር እናሳያለን። አሁን ካመሰገንኳቸው ሰዎችን በተጨማሪ ሁሉ አንዳንድ ድጋፍ ያደረጉልንም ሰዎች አሉ። ነገር ግን ድጋፍ ያደረጉልን ሰዎች ሁሉም ስማቸውን መጥቀስ ስላልፈለጉ እንዲሁ በደፈናው እናመሰግናለን። ለእኛ የሰጣችሁትን እግዚአብሔር ለዋጋችሁን ይክፈላችሁ ነው።
ተስፋ አያይዞ ከዚህ በተጨማሪ በግል ወደ 12,000 የሚጠጋ ገንዘብ ቃለ ምልልስ ለሰጡት ተማሪዎች እንደተሰጠ ተናግሯል።
እዛ ላይ ኢንተርቪው ያደረጉት ተማሪዎችም የላኩላቸው አሉ። በገንዘብ ደረጃ እስከ 12,000 ብር በኢትዮጵያ ማለት ነው ለልጆቹ በየግላቸው በእነሱ ስም አድርገው የላኩት አሉ። ለልጆቹ ለትምህርታቸው ለአንዳንድ ሁኔታ እንዲጠቅማቸው ተብሎ ማለት ነው።
በተጨማሪም ለገሊላ ሰለሞን ለሬፍት ቫሊ ኮሌጅ የአንድ ዓመት የትምህርት ቤት ክፍያ እንደተከፈለላት ተናግሯል። የሬፍት ቫሊ ኮሌጅም ለሶስት ተማሪ ነጻ የትምህርት እድል እንደፈቀደና ገሊላ ሰለሞን በትምህርት ቤት ውስጥ ማንኛውንም አገልግሎት እንድታገኝ እንደፈቀደላት ገልጾልናል። በርካታ ሰዎች ልጆቹ ትምህርታቸውን እስኪጨርሱ ለማስተማር ቃል እንደገቡለትም ተናግሯል።
አሁን አዲስ የጀመሩት አካሄድ አለ። በአንተ ስር ካሉት ልጆች አንድ ልጅ የሚያስፈልገው ወጪ ምን ያህል ነው ብለው በግሩፕ መደራጀት ይጀምሩ አሉ። ጣሊያን ውስጥ አሉ፣ አሜሪካ ውስጥም አሉ፣ አውስትራሊያ ውስጥም አሉ። እስካሁን ከሶስቱ ሀገር ላይ በግሩፕ የጀመሩ አሉ። ለአንድ ልጅ ምን ያህል ያስፈልጋል ብለው ከአናግሮኝ በቃ በአንድ ልጅ $50 እናስብና እነዛ ልጆችን በቀጥታ የሚደረግቡትን ሁኔታ አስተማማኝ በሆነ ሁኔታ ምግብም ከሆቴሎች እንኳን እንትን ባይል እዛው ቤታቸው ባሉበት ቦታ እየበሰለላቸው እንዲመገቡ መሆን አለበት። ሆቴል ላይ ሄዶ መብላት የለባቸውም። ምክንያቱም ምሳና እራት ላይ ሄዶ ሆቴሎች ላይ ሲያመጡ በመሀልም ሊረባቸው ይችላሉ። ልጅም እንደመሆናቸው መጠና ግቢያቸው ውስጥ መንፈሱ ወደ ግቢ መምጣት አለበት ብለው አስበው አውስትራሊያ ውስጥ እስካሁን ድረስ 8 ሰዎች እንደ ግሩፕ ተቋቁመው $50 እንልካለን ብለው ተቋቁመዋል። ከመስከረም ጀምሮ እንጀምራለን ብለዋል። ሌሎች ሰዎችንም እናሰባስባለን ብለዋል። ጣሊያን ውስጥም 5 ሰዎች እንደዚሁ፣ አሜሪካ ውስጥም እንዲሁ 7 ሰዎች ጀምረዋል። ያው እንደዚህ አይነት ነገሮች አሉ። በቃል ደረጃ የተገቡ ማለት ነው።
አላማዬ ልጆቹ ትምህርታቸውን ጨርሰው ትልቅ ቁም ነገር ላይ ሲደርሱ ማየት ነው ብሏል። አሁን ተማሪዎቹ ምግብ የሚበሉበት ሁኔታ ተስተካከለ ወይ ብየው ነበር።
ያው ምግብ በተመለከተ ሆቴሎች ጋር እንደዚሁ በፊት ይሰጡን የነበሩ ሆቴሎች እየሰጡን ነው አሁንም ያሉት። ነገር ግን ያው ያ በቂ ነገር አይደለም። የሚጎል ምግብ አለ። 40 ልጆች ናቸው። ከ40ዎቹ 14 ሆቴሎች ነው የሚያደርጉት። 14 ሆቴሎች ደግሞ 29 ልጅን ነው የሚችሉት። 11ዎቹ ልጆች ምግብ የላቸውም። ያንን ምግብ ሁለት ምግብ ለሶስት እየሆኑ ነው እየተመገቡ ያሉት። እንግዲህ ሌሎች ሆቴሎችም ጠይቀናል ይህንን ተመሳሳይ ድጋፍ እንዲያደርጉልን። እነሱን እየጠበቅን ያለ ነው። አሁን ላይ ግን ያንንም በልተው በደስታ እየኖሩ ነው ያሉት ሁሉም ልጆች። ያንንም ተካፍለን ነው እንትን ያረን ያለ ነው። ወደፊት ግን እነዚህን ማቴሪያሎች ገዝተን ስራ ስንጀምር የመጀመሪያ ነገር መጀመሪያ የራሳችን ልጆች መግበን ያንን አቅም መፍጠር አለብን ነው። ከዛ ደግሞ መስፈልጉ ልጆች መሰረታዊ ነገሮችን ለማሟላት ብለን ያሰብነው።
የመጀመሪያውን ምላሽ የሰጡትና ከስዊዘርላንድ ወደ ደወሉት አቶ ውሂቤሽ ጥላ ጋር በድጋሚ ደወልኩ። አቶ ይህብ እሳቸውን ጨምሮ በጄኔቫ የሚገኙና እንዲህ ያሉ በጎ ስራዎችን ለመስራት በጄኔቫ የኢትዮጵያውያን የቤተሰብ ጉባኤ ስብስብ በሚል የተሰባሰቡ ጓደኛና ቤተሰቦች በጋራ ሆነው 130 ሺህ ብር እንደላኩላቸው ገለጹልን።
አዲስ ነገር ባይሆንም የሪፖርቱን በሰማን ጊዜ ያን ኢንተርቪው በሰማን ጊዜ ያንን የመሰለ ብሩህ አእምሮ የያዙ ልጆች ችግር ላይ ወድቀው ትምህርት ቤት ለመሄድ እናት ወላጆቻቸውን ለዕለት ጉርሶ የሚያገኙበት ቤተክርስቲያን በራፍ አድርሰው መሄዳቸው ባዳመጥን ጊዜ በእውነቱ ከኔም በላይ ጠዋት ስነሳ በቴሌፎኔ ላይ መልእክት በደውለውም ምንድን ነው የተፈጠረው? ደግሞ ትንሽ አካባቢ የተፈጠርኩ ሰው በመሆኔ ወደ እኔ ደውለው ከኔ በላይ የተቆረቆሩ ወገኖች ያነሳሱን ምን እናርግ ስንል ያው እዚህ ዓላማ ዙሪያ የተሰባሰብ ስለሆነ በእጃችንም ገንዘብ ነበር። ለዚህ አይነት አስቸኳይ እርዳታ የምናደርግበት ተጨማሪ ገንዘብ በላው ላይ በመጨማመር እነኝህ ሰዎች ለመድረስ እስቲ ተስፋ እንሆናቸው እንባቸውን እናድርግላቸው በሚል መንፈስ ነው ያደረግነው።
እንደው ምንድን ነው የምትጠብቁት? አሁን ይሄ ገንዘብ ደርሶታል፣ እንደው ተስፋም ከፍተኛ ምስጋና አቅርበዋል እና ይሄን ገንዘብ ከላካችሁ በኋላ ከተስፋም እዛም ካሉት ልጆች ምንድን ነው የምትጠብቁት?
ብዙ ነገር አድርግ ብለን ማለት ሳይሆን ያው መቼም እኛ ለሱ ተስፋ እንድንሆን ነው የምፈልገው። ወደፊትም ቀጣይ እርዳታ ለማድረግ ነው። ግን መጠንቀቅ ያለብን ተያይዞ መውደቅ አለው። ልክ ኢትዮጵያ ውስጥ እነኝን ልጆች ስለረዳን ኢትዮጵያ ውስጥ ሌሎች ችግሮች የሉም ማለት አይደለም። እነኝን ልጆች ሰብስቦ ስላስተማረ ሀረር አካባቢም ከሀረር ውጭ ወይም በአካባቢው የሚገኙ ሌሎች የተበሳቀሉ የተቸገሩ ኢትዮጵያኖች የሉም ማለት አይደለም። ስለዚህ ተያይዞ ከመውደቅ የተወሰኑትን ልጆች ለውጤት ማብቃቱ ላይ እንዲያተኩር ነው። እኔ ከዚህ በፊትም በስልክ ያሳሰብኩት እሱ ነው። የሰውን ሁሉም ባደርቃለሁ ብለው መጨረሻ ላይ ሁሉ ከእንባ ሳይላቀቅ የሚቀርበት ሁኔታ ስለሚፈጠር እነኚህ የያዛቸውን ልጆች እኛም የተቻለንን ቀጣይ እርዳታ ለማድረግ እቅዳለን። ውጤት ላይ አድርሶ በፕላንና በባጀት በተመራ መልኩ ውጤት ላለው ስራ እነኚህን ደግሞ አንድ ቦታ ሲደርሱ እሱም እንደ ታሪኩ እንደሰማሁት ከዚሁ አይነት ችግር ወጥቶ እዚህ የደረሰ ልጅ ነው። እነኚህ ደግሞ ሌሎች ሺዎችን ሊረዱ የሚችሉ ልጆችን መፍጠር ነው። በአካባቢ ያሉትን ሁሉ ድሃዎችን ስኩል ኢትዮጵያኖችን ሊያድን እንደሚያይ ተረድቶ የአቅሙን አቅሙ የፈቅደው ደግሞ ውጤት የሚያመጣ ስራ ቢሰራ ነው ደስ የሚለን። ከዛ በተረፈ አቅም በፈቀደ ሌሎችም እርዳታዎች ማግኘት ከቻል አሰባስበን እያሰፋው ቀስ በቀስ መሄድ ነው እና 10 ሰው ዳቦ ከማስላስ አንድ ሰውን ከረሃብ ማዳን የተሻለ ይመስለናል። ይህን ነው የምንመክረው። መቼም ጨካኝ አባባል ነው፣ ግን አለለዛ ውጤት አይገኝም ወይም ካለንበት አንወጣም። ሌሎቹን አይርዳ አይደግፍ ማለት አይችልም፣ ግን እንደዚህ በተለይ ተምረው አንድ ቦታ ለመድረስ ውጤት ሊያሳዩ የሚችሉትን ልጆች ነገ ተስፋዎች ናቸው ለእነሱ ለመሰሉ ወንድምና እህቶቻቸው እና እነሱ ላይ አተኩሮ ይስራ። አንጻር በአንጻሩም ደግሞ ሌሎችም ደግሞ ሀይሎች ሌሎችም ሰዎች የእሱን አይነት አላማ ይዘው እንዲነሱ ቢያስተምር ቢቀሰቅስ የተሻለ ይመስለኛል።
ይህን ፕሮግራም በፌስቡክ ገጻችን ላይ ከተመለከተ በኋላ የመጀመሪያ መልእክት የላከልን ጋዜጠኛ ሀብታሙ ስዩም ነበር። ልጆቹን በጋራ ለመርዳት የሚፈልጉ ሰዎች እንዳሉ በመግለጽ ከዚህ ቀደም ለአንዲት የዶክትሬት ዲግሪ ተማሪ ያሰባሰቡ ወጣቶችን ጨምሮ የጎፈንድሚ የኢንተርኔት ድረገጽ ማሰባሰቢያ ገጽ ከፍተው ገንዘብ ለማሰባሰብ አቅደው ተንቀሳቅሰዋል። በዚህም $3,918 ለማሰባሰብ ችለዋል። ተስፋ በመግቢያው ላይ የገለጸው 101,000 ብር እነዚህ ወጣቶች የላኩለትን ነው። ይህን ገጽ ሲያስተባብሩ ከነበሩት ውስጥ ሳምሶን ከፍ ያለውና ዮሐንስ ሞላ ሲሆኑ ዮሐንስን አነጋግሬው ነበር።
መጀመሪያ ያሰብነውን ያህል ገንዘብ አይደለም የሰበሰብነው፣ ጎል ያደረግነው ነበረ። ከሱ ያነሰን የተሰበሰበው ከሱ የበለጠ መሰብሰብ ይችል ነበረ። ግን አንዳንድ ጊዜ ሰዎች የሰዎችን ታሪክ ይሰሙና ምላሽ ይሰጣሉ። እኛ ለማድረግ የቻልነው እንዲህ ቢደረግስ የሚል ሀሳብ ሲመጣ አስተባብረን ቁም ነገር ለማድረግ የተቸገረ ሰው አለ እዛ ጋር፣ የሰዎችን ቁስል የተሸከመ ደግሞ መምህር ተስፋ አለ። እሱን እንዴት እናግዘው? አይዞ አለን ከጎና እንበለው ለማለት ነበር። እና አንዳንድ ጊዜ ከኪሳችን ማውጣት ሳይሆን ነገሩን ብናጋራው ብቻ ሌሎች ሰዎች እንዲረዱ እንዲያግዙ ማድረግ ይቻላል። እና እሱንም ባለማድረጋችን የተነሳ ሁሉም የታሰበውን ያህል ገንዘብ አልተሰበሰበም። ራሱ የጎፈንድሚ መርህ የሚለው ምንድን ነው? በማጋራት ብቻ የሚሰጠውን ነገር በ5% ማሳደግ ይቻላል ይላል። ሰው ከኪዞ አውጥቶ 5 ብር መስጠት ባይችል በማጋራት ሰው 5 ብር እንዲሰጥ ማድረግ ይችላል። ይህንን ማድረግ ያለብን ትክክለኛ ለሆኑ የእርዳታ ፕላትፎርሞች በሙሉ ነው ብዬ አስባለሁ። እና እኛ ያደረግነው ነገር ዝም ብሎ ምላሽ መስጠት ነው። የሰውን ታሪክ ሰምተሻል፣ አለዚያ ወሬ ማድመቂያ ብቻ ሆኖ ይቀራል። የሰዎቹን ቁስል አዳምጠሽ አቅመ ቢስነት ሲሰማሽ እንደ ከዚህ በፊቱ እንዲህ ብናደርግ እኮ የዛ ሰው ሸክም ይቀላል ብለን በማሰብ ነው። ለማመስገን የምንፈልገው በአስተባባሪዎቹ ስም እና በራሱ በመምህር አልከፍልባቸውም ስል የተባበሩትን ሁሉ ነገሩን ስናደርግ ከኪሳቸው በማውጣት በማጋራት እና ነገሩን ሌሎች እንዲደርሳቸው በማድረግ ግንዛቤን በመፍጠር እንዲሁም እሱ ሀረር ላይ መምህር ተስፋ ሀረር ላይ ይህን ቢያደርግ ደግሞ በሱ ተነሳስተው በሌሎች ሰፈሮች ውስጥም መንደሮች ውስጥም ማስተባበር የጀመሩን ሰዎች አሉ። የሰውን ቁስል የኔ ቁስል ነው ብሎ ማሰብ ነው። ለእንደዚህ ለመተባበር እና አብሮ ለመኖር ለፍቅር ካልሆነ ብዙ ጊዜ ኖረናል። እስካሁን የኖር ነው በቂ ነው። እና እንሱ እንዴት ወደ ቁም ነገር እንለውጠው? አይዞን በልበት ነው። እና ሁሉንም ማመስገን ይፈልጋሉ። በእነሱ ስም ነው፣ በልጆቹም ስም እና በራሱ በመምህሩም ስም በአስተባባሪዎቹም ስም። በአጠቃላይ
ተስፋ እንደነገረን በርካታ የሀረር ከተማ ነዋሪ እየሄደ ተማሪዎችን ጎብኝቷል። የልብስ ማጠቢያ ማሽኑ ከተገጠመ ልብስ እንደሚያሳጥቧቸው እና ሆቴሎችም እንጀራ እንደሚረከቧቸው እንደገለጹላቸው ነግሮናል። በልጆቹ ላይ ምን አይነት ስሜት እንደተፈጠረ ጠየቅኩት።
አንደኛ በጣም ትልቅ መንፈስ አለ በግቢያችን ውስጥ። በቃ ደስ የሚል መንፈስ የሆነ አንጨናነቅም፣ ጥሩ ሁኔታ እየሄድን ያለ ነው። እስፔሻሊ አሁን የትምህርት ውጤት የሚሰጥበት ሰዓት ነው። ፈተና ጨርሰው የካርድ ውጤታቸውን እየተጠባበቁ ነው ያሉት። መጪው ክረምት ወቅት ነው። ለክረምት ወቅት በጨዋታ ብቻ ሳይሆን በትምህርትም በተለያዩ ነገሮች ላይ እንዲሰሩ አዘጋጅተናቸው ነው ያሉት። ግቢ ክራዮች ነበሩብን፣ እነዚያ የግቢ ክራዮችን ከፍለናል። እንደ ማስቀደመ ከፊት የስድስት ወር ሁላ ከፍለናል። የሶስት ወር 19,500 ብር ያህል የሚሆንብን፣ የስድስት ወር ደግሞ 39,000 ብር ነው ያለብን። ና አስቀደመን የስድስት ወር ከፍለናል። ነፃ የሆነ ስሜት ይሰማናል። በአሁኑ ሰዓት ደስ የሚል መንፈስ አለ። በተለይ በዚህ ፕሮግራም ላይ ከቀረበ በኋላ ከሀገር ውስጥም ብዙ ሰዎች እየመጡ ጉብኝት እያደረጉ ነው። እዛው ከተማ ውስጥም ሀረር ከተማ ውስጥም የሚገኙ ሰዎች መጥተው እየጎበኙ ነው ያሉት። ከተማ ውጭ አቅም ራሱ መጥተው የራሳቸውን አስተያየት ሰጥተው እየጎበኙ ነው ያሉት። እኛም የአስተያየት መስጫ መዝገብ አዘጋጅተን ነበር። በጣም በርካታ ሰዎች አስተያየታቸውን አስቀምጠዋል። ደስ በሚል ሁኔታ ብቻ ጥሩ ነገር ነው ያለው፣ ደስ የሚል ነገር ነው ያለው። ልጆቹ ጋር የማየው ነገር በጣም የደስታ ስሜት ነው፣ የመተማመን ነገር። ምናልባት የሆነ ነገር ሲጎል ልጆቹ ጋርም ሲጎልባቸው የሆነ ስሜት ይሰማቸዋል፣ ምስስ የማጣት ስሜት። አሁን ላይ ግን ደስ የሚል ነገር አለ። ይህንን ነገር ይዘን ነው እየቀጠልን ያለ ነው።
እኔም ስልኩን በድምፅ ማጉያ ላይ እንዲያደርገውና ስሜታቸውን እንዲነግሩኝ ጠይቄያቸው ነበር። ሁሉም በአንድ ድምፅ ችግራቸውን ሰምተው ምላሽ ለሰጧቸው ሁሉ ምስጋናን አቅርበዋል። ትምህርታቸውን ጠንክረው በመማርም ራሳቸውን ለቁም ነገር እንደሚያበቁ ቃል ገብተዋል።